የእሷ ድምፅ የእሷ ድምፅ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማኅበራት ድርጅቶች ኅብረት ለምርጫ እየተዘጋጀ በዚህ የሳምንቱ ማክሰኞ ከምሽቱ 3:10 እስከ 3:40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድ ኢንስቲትዩት ፎር መልቲ ፓርቲ ዴሞክራሲ ጋር በመተባበር ከአውሮፓ ኅብረት በተገኘ የገንዘብ ድጋፍ እየተዘጋጀ ወደ እናንተ ይቀርባል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። የእሷ ድምፅ
እንዴት ከርማችሁልኛል? ሁለተኛው ምዕራፍ የእሷ ድምፅ የሬዲዮ ቅንብርን ይዘንላችሁ መተናል። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት እየሰጣችሁን እስከ ፍጻሜው አብረን እንቆያለን። ባለፈው ምዕራፍ የእሷ ድምፅ የሬዲዮ ፕሮግራም በርካታ ቁም ነገሮችን በሀገራችን ላይ ትልቅ ስራን የሰሩ ምሳሌ የሆኑ እንግዶችን እየጋበዝን ስለ ጾታ እኩልነትም ሆነ ስለ ሴቶች በፖለቲካው ትርጉም ያለው ተሳትፎን በተመለከተ ከእናንተ ከአድማጮቻችን ጋር ተወያየን። እናንተም የእሷ ድምፅን ለማበረታታት ከጎናችን ነበራችሁ። የተለያዩ ሀሳብና አስተያየቶችንም ስታካፍሉን ከርማችኋል። አሁንም እንደተለመደው አብሮነታችን ይቀጥል እንላለን። የዛሬውን ቅንብራችንን ለመስማት ሰብሰብ ብላችኋል ብዬ ተስፋ አደርጋለሁ። ሳምንት ባለፈው ምዕራፍ ካስተላለፍንላችሁ የእሷ ድምፅ የሬዲዮ ቅንብር መካከል በእናንተ በአድማጮች እጅግ የተወደደውን ደግመን አሰምተናችሁ ነበረ። በዚህ ሳምንትም ከየእሷ ድምፅ ሁሉም ተሰናድቶ እናንተን እየጠበቀ ነው። ለዛሬ ካሰናዳንላችሁ
በልጆቿ ፊት ወይም በህብረተሰቧ፣ በባሏ፣ በጓደኞቿ ፊት የሚያዋርድ አይነት ስድብ ሁሉ ይደርሳል ሴቶች ላይ።
እስከ ፍጻሜው ጠብቁን፣ ሁሉንም በጋራ እናደምጠዋለን። አሁን ባለንበት የውድድር ዓለም ሁሉም በየፊናው ተፍጨርጭሮ ነገን ብሩህ ለማድረግ ከልቡ ይታትራል። ውድድሩን ማሸነፍ ሳይችሉ ብዙዎች በፈተና ብዛት ተደናቅፈው ሲወድቁ እናያለን። ጥቂት የማይባሉ ደግሞ ካሰቡበት ደርሰው የልባቸው ሞልቶ አረፍ ሲሉም አይተናል። በዚህ ውድድር ውስጥ ሴቶች ብዙም አይደፈሬ በሆነው በፖለቲካው እንቅስቃሴ ውስጥ ከወንዶች እኩል ካሉባቸው ጫናዎች ተላቀው ትርጉም ያለው የፖለቲካ ተሳትፎ ለማድረግና በውሳኔ ሰጭነቱ ሚና ላይም አቅማቸው በፈቀደ መጠን ሲጥሩና ሲታትሩ እናያለን። ሴቶች በሚገባቸው መልኩና በመብታቸው መጠን ትርጉም ያለው ተሳትፎ እንዲያደርጉና የበኩላቸውን እንዲወጡ ሁሉም ዜጋ ኃላፊነት አለበት። ይህ ደግሞ አጠገብህ አጠገብሽ ያለችዋን ሴት በማበረታታት ይጀምራል። የዛሬው የእሷ ድምፅ የሬዲዮ ፕሮግራም መልእክት ነው። በነገራችን ላይ ለሴቶች ትርጉም ያለው የፖለቲካ ተሳትፎ ታዳጊ ሴቶች ላይና ወጣት ሴቶች ላይ በትኩረት መሰራት እንዳለበት በዘርፉ ላይ እንቅስቃሴ የሚያደርጉ ሁሌም የሚያነሱት እውነታ ነው። ሌላው ታዳጊና ወጣት ሴት ላይ ትኩረት ስናደርግ እንደ ስርዓተ ጾታ ባለሙያዎቹ ከሆነ ቤተሰቧንና አካባቢዋን በሙሉ ማካተት አለብን። ሴት ልጅ ብቁና በውሳኔ ሰጭነትም ሆነ በፖለቲካው ዘርፍ ትርጉም ያለው ተሳትፎን ካደረገች የራሷን ጤና የምትጠብቅ ጤናማ ሴት፣ ለልጆቿ የምትፈልገውን ማድረግ የምትችል፣ የቤቷን ወጪና ገቢን በተመለከተ ያመነችበት ላይ ውሳኔ መስጠት የምትችል ብቁ ሴትን ማፍራት ይቻላል። በቤቷ የምታደርገው የውሳኔ ሰጭነትና የመምራት ተሞክሮ ደግሞ አካባቢዋንና ሌሎች ከፍ ያሉ የአመራር ብቃትን የሚጠይቁ ቦታዎች ላይም የአቅሟን እንድታበረክት ያግዛታል። እስኪ ወጋችንን ትንሽ ቆም እናድርገውና የተለያዩ ሰዎችን በእርግጥ ፖለቲካ ለሴቶች ያዋጣልን ብለን ጠይቀን ከነሱ ያገኘነውን ምላሽ መልሰን እናሰማችሁ።
ፖለቲካ ለሴቶች አዎ ያዋጣል። አንደኛ የሚወጡ ህጎችን ህጋዊ ለማድረግ ቅቡልነት ያለው ህግ ለማውጣት ይጠቅማል። ሁለተኛ ደግሞ ሰላማዊነት ለመፍጠር በሴቶች የሚመሩ የተሻለ ስለሚሆን፣ ሶስተኛ ከጾታ እኩልነት አንጻርም ሲታይ የሴቶች በፖለቲካ ተሳትፎ አዋጭ ነው።
አንድ ሀገር ወይም ማህበረሰብ ሊተዳደርበት የሚችለውን ውሳኔ የሚወሰነው እንግዲህ በፖለቲካ ነው። ስለዚህ እዚህ ውስጥ ደግሞ የማህበረሰብ ክፍል ወይ በአንድ ሀገር ውስጥ ደግሞ የአንድ ሀገር የህዝብ ቁጥር ግማሽ ሊሆን በሚጠጋ መልኩ ብዛት ያላቸው ሴቶች አሉ። ስለዚህ ማለት ምንድን ነው? ሴቶች ወደ ፖለቲካ ካልተሳተፉ በሌላሳቸው ጉዳይ ሌላ ሰው ይወስንላቸዋል ማለት ነው። ከተሳተፉ ግን ወደ ፖለቲካ ከመጡ ግን ሴቶች በራሳቸው የሚያጋጥማቸው ችግሮች ለምሳሌ ፖለቲካዊ፣ ኢኮኖሚያዊ እንዲሁም ማህበራዊ ችግሮች በአጠቃላይ የስርዓተ ጾታ እኩልነት ላይ የሚስተዋሉ ችግሮችን ራሳቸው ስለሚያውቁ ወደ ፖለቲካ ውስጥ ቢመጡ እነዚህን ችግሮች በራስ ጉዳይ የሚሰማን ነገር ከራስ በላይ የሚያውቅ የለም እና እነሱ ችግሮች እንዲፈቱ ይረዳል ማለት ነው። በመሆኑም የሴቶችን የፖለቲካ ተሳትፎ ምርጫ ሳይሆን ግዴታ ነው። ወደ ፖለቲካ መምጣት አለባቸው። መሳተፍ ሳይሆን ብቻ ሳይሆን በፖለቲካ ውስጥ ወሳኝ የሚባሉ ወይም ወሳኝ በሆኑ ውሳኔ በሚፈልጉ ጉዳዮች ላይ ራሳቸው ውሳኔ ሰጭ ሆነው መሳተፋቸው ለራሳቸው ለሴቶች ብቻ ሳይሆን እንደ ሀገርም ዘርፈ ብዙ ጠቀሜታዎች ስላሉት መሳተፋቸው በጣም የግዴታም ነው። ያዋጣቸዋልም፣ ለራሳቸውም ለሀገርም ያዋጣል ብዬ አስባለሁ። አመሰግናለሁ።
ፖለቲካ ማንኛውንም የሰው ልጅ የሰው ዘር የሆነ ሁሉ የሚመለከት ስለሆነ ሴትና ወንድ ብሎ ካታጎራይዝ ማድረጉ እና ማንኛውም ወንድም ይሁን ሴት በዚህ ጉዳይ ላይ ኢንቮልቭ ማድረግ አለበት እና ሴት ወንድ ተብሎ ፖለቲካ ሊቀመጥ የሚችል አይመስለኝም በእኔ ግምት።
ሁላችንም እንደነበረን የኋላ ታሪክ እንደ ፍላጎታችንና እንደ አስተዳደጋችን ፖለቲካ ላይ ያለን ፍላጎትና ተሳትፎ የተለያየ ቢሆንም ሴቶች ያሉባቸውን ተደራራቢ የማህበረሰብ ጫናዎችና የባህል ተጽዕኖዎችን እንዴት ነው መቋቋም የሚችሉት? በአጠቃላይ ስለ ራሳቸው መብትና ስለ ሌሎች ሴቶች መብት በተለይ ስለ ሴቶች እኩል ተሳትፎ እንዴት ነው ዘብ መቆም የሚችሉት የሚለው ጥያቄ የሚመለሰው ተቀራርቦ በመነጋገር ሐሳብ በመለዋወጥና በሁሉም ሰው ርብርብና ጥረት መሆኑ ሊሰመርበት ይገባል። ሁላችንም ለሴቶች ትርጉም ያለው የፖለቲካ ተሳትፎና ውሳኔ ሰጭነት ኃላፊነት ያለብን ሲሆን የበኩላችንን አስተዋጽኦ የማድረግ ግዴታም ሆነ የማስፈጸሙ ድርሻ የእያንዳንዱ ዜጋ ግዴታና ኃላፊነትም እንደሆነ በዘርፉ የሚሰሩ ባለሙያዎች አስረግጠው ይነግሩናል። አንድ ሳገላብጥ ያገኘው ጽሁፍ ምን ይላል መሰላችሁ? የጸረ ባርነት እንቅስቃሴን አስመልክቶ ከ1851 እስከ 1920 እንደ አውሮፓውያኑ አቆጣጠር ማለት ነው ሴቶች በምርጫ መሳተፍ የጀመሩ ሲሆን በዚህም ኤልዛቤት ካዲ ሱዛን በመሪነት ቦታ ላይ ተሳትፈዋል። እንደ አውሮፓውያኑ አቆጣጠር በ1920 ሴቶች ድምጽ እንዳገኙም ሳገላብጥ ያገኘው ጽሑፍ ያስረዳል። ዛሬ ያቀረብኩላችሁ ባለሁት ጉዳይ ላይ ሞቅ ያለ ውይይት ያደረጋችሁ ከሷ ድምጽ የተለያዩ ተሞክሮዎችን እየወሰዳችሁ እንደሆነ ተስፋ እናደርጋለን። ያላችሁን ሐሳብ አስተያየትም ለኛ ብታካፍሉን ደስታችን ነው። የተንቀሳቃሽ ስልካችን ቁጥር 0977 11 0077 ነው። ደውሉ፣ አጭር የጽሑፍ መልእክትም ላኩ። ለእናንተ እንዲስማማ አድርገን መልሰን እናሰማችኋለን። የዛሬው ጉዳያችን ላይ ማለትም ፖለቲካና ሴቶችን በተመለከተ በሀገራችን ያለውን ተጽዕኖና ያቺምን ጫና ተቋቁመው ወደ ፖለቲካው ከመጡ ጠንካራ ሴት ፖለቲከኛ መካከል አንዲት ሴት ፖለቲከኛ መርጠንላችኋል። ከእንግዳዬ ጋር የነበረኝን ቆይታ ላስደምጣችሁ።
ራሄል ባፌ ይባላለሁ። አሁን በኢትዮጵያ ሶሻል ዲሞክራቲክ ፓርቲ ወደ ፖለቲካ ሴቶች ስንመጣ ቀላል አይደለም፣ ግን ፈቅደን ራሳችን ካልመጣን ዊሊንግሊ የሚሰራ ስራ ስለሆነ ወደ ፖለቲካ ስመጣ ፈቅጄ ነው። አንዳንድ ነገሮችን አይቼ ነው። ፍትህ ያስፈልጋል፣ የሴቶች ድምጽ ያስፈልጋል። የኮሚዩኒቲው ግማሽ አካል ነን። የእኛ ኢንፑት ለሀገራችን፣ ለልጆቻችን፣ ለትውልዱ ይጠቅማል ብዬ በማሰብ ነው ጆይን ያረኩት። እኩልነትን ፍለጋ ነው፣ ዲሞክራሲን ፍለጋ ነው፣ ፍትህን ፍለጋ ነው፣ መካተትን ፍለጋ ነው። እነዚህ ሁሉ ሴቶች የተገለሉባቸው ሴክተሮች ስለሆኑ እዛ ውስጥ ራሳችን መተን ያጣነውን ነገር እርን ማድረግ ካልቻል የምንፈልገውን ማግኘት አንችልም። ግን የሚወሰነውን ነገር ላያችን ላይ እንዲፈጸም ከማድረግ ያለፈ ፓርቲስፔት አድርገን ማሻሻል ስለማንችል ብዙ ነገሮችን ካየው በኋላ ነው ወደ ፖለቲክስ የመጣሁት።
አንዳንድ ሰዎች ወይ በመገፋት ሊሆን ይችላል፣ ወይ ደግሞ የሆነ ራሳቸው ላይ በደረሰ አላግባብ በሆነ ኢፍትሐዊነትም ሊሆን ይችላል ምናምን። እርስዎ ምንድን ነው ያነሳሳዎት?
በግሌ ምንም ነገር ደርሶብኝ አይደለም። ኢፍትሐዊነትም አጋጥሞኝ አልነበረም። ከልጅነትም ራሱን ከቻለ ቤተሰብ ነው የመጣሁት። ከተማሩ ቤተሰቦች ነው የተገኘሁት እና ብዙ ጊዜ ደግሞ ወላጆቼ ከውጭ ድርጅቶች ጋር የሚሰሩም ስለነበሩ በጣም ፍሪ የሆነ አስተዳደግ ነው የነበረኝ። ግን በቃ የሀገሬን መልካም ነገር ከመመኘትና ያ ሌሎች አካባቢ የምናያቸውን ነገሮች ሁሉ ማጣታችን፣ ሁሉ እያለን ሁሉን ማጣታችን ኢንክሉሲቭ የሆነ የመንግስት አስተዳደርም ልማትም መታጣቱ እስከ መቼ አድርጉልን እያልን ቁጭ ብለን እንጠይቃለን። ከልመና ይሄ ቢደረግ ከምንል ነገር መቼ እንወጣለን? ደግሞ እንደ ህዝብ የምናቀርበውን ነገር መንግስትም አካውንትብል ሆኖ እየመለሰልን ስላይደለ ኦኬ፣ እስከ መቼ ነው ይሄ? እንግዲህ እዚህ ውስጥ ገብተን አብረን መስራት አለብን። ራሳችን አብረን ካልሰራንና ካልቀየር ነው ለውጥ አይመጣም ከሚል ለሀገራችን ለህዝቤም ካለው ቁጭት እንጂ ፐርሰናሊ ከደረሰ ነገር አለም።
እስቲ ዶክተር ራሄል የተማረች የተወለደች የሚለውን እስቲ እንስማ።
ክፋ ክፍለ ሀገር በሚባልበት ዘመን በክፋ ክፍለ ሀገር እንደ አውሮ ዞን ላይ ነው የተወለድኩት። ዋካ ከተማ የአውራጃው ዋና ከተማ ነው የምንኖርበት፣ ቤተሰቦች ያሉበት እና እዛ እስከ 8 ትምህርት ቤት ነበረ። እዛ ከተማርኩ በኋላ ወደ ሀይ ስኩል ሲደርስ ወደ ሚሽን ትምህርት ቤት ነበር የገባሁት። ከዛ ፋይናሊ በ12ን በመንግስት ትምህርት ቤት ጨርሼ አዲስ አበባ ዩኒቨርሲቲ ነበር ለመጀመሪያ የመጣሁት። በፐርሰናል ምክንያት አቋርጬ ወጥቼ ነበር ከአዲስ አበባ ዩኒቨርሲቲ። ብዙ ሂደቶች አሉ። በዛ መሀል መጥቼ የመጀመሪያ ዲግሪን ጀነራል ማኔጅመንት ነው ግራጁዌት ያደረኩት። ሁለተኛ ዲግሪ ቢዝነስ ማኔጅመንት ነበር። ሶስተኛውን ደግሞ በሊደርሽፕ ነው የሰራሁት። መሀል ላይ ብዙ የስራ ጊዜያቶች ነበሩ። የራሴ ቤተሰብ ልጆችን የማስተማር ቦታ ማስያዝ ነበረ። ፋይናሊ ሶስተኛ ዲግሪን ፒኤችዲ ስጨርስ የመጨረሻ አራት ልጆች አሉኝ እና አራተኛ ልጄ በወራት ልዩነት ነው ኤምዲ ዶክተር ሆና የተመረቀችው። ዘሴም ይር ነበር የተመረቅ ነው እና እኔ ከእሷ ትንሽ ቀድሜ 6 ወር ያህል ፒኤችዲን ስይዝ እሷ ደግሞ ማይ ትንሿ ከልጆቼ በሜዲካል ዶክተርነት ተመርቃ ነበር ከ6 ወር በኋላ። ልጆቼን በተለይ የመጀመሪያ ኃላፊነቶቼንም ራሳቸውን ከማስቻል አኳያ ጎን ለጎን ነበር ያስኬድኩት።
እንዴት ነው እስቲ አሁን ፋሚሊ እየመሩ ፖለቲካ ድርጅት እየመሩ ከዛ ራስንም እያሻሻሉ ከባድ ከባድ ኃላፊነቶች ናቸው። እስቲ እንዴት ተወጡት?
ለእናቶች በጣም ከባድ ነው ኃላፊነት፣ የቤት ኃላፊነት። በተለይ ደግሞ እኔ በጣም አምናለሁ ልጆቼን ራሳቸውን በማስቻል ነገር የኔ የመጀመሪያ ሪስፖንሲቢሊቲ እነሱ ናቸው እያስባለሁና የእነሱ ነገር እንዳይስተጓጎል የወሰደኝ ጊዜ ረጅም ነበር። ከዛ ደግሞ ጎን ለጎን ራሴንም የማሻሻሉን ሂደት አስቤበት ነበር። ቤተሰብ የእነሱም ሳፖርት ነበረ፣ የባለቤቴም ሳፖርት ነበረ። ግን ወደ ፖለቲክስ ሲመጡ ልጆች ራሳቸውን ሳይችሉ መምጣት በጣም ከባድ ነው ለወላጅ። በተለይ እናቶችን ብዙ ያሳስባሉ ወደፊት ለመምጣት። እንደገና ደግሞ በባሎቻቸው ላይ ተጽዕኖ ያሳድራሉ፣ በልጆቻቸው ላይ ተጽዕኖ ያሳድራሉ። የተሻለ ነገር እኔ ያደርግልሻለሁ እንደዚህ ነኝ በሚል ብዙ መንገዶች አሉ አግባብነት የሌላቸው የማይጠቅሙ እንደ ሀገርም እንደ ህዝብም። ያ አስቸጋሪ ስለነበረ ቱ ቢ ሆነስት እኔ ልጆቼ አትሊስት ራሳቸውን ማኖር ይችላሉ የሚል ነገር ማግኘት እፈልግ ነበረ። ወደ ፖለቲክስ ሙሉ በሙሉ ከምመጣ ኢንቮልቭድ ሆኜ እነሱን ከምጎዳ በፊት እነሱን ቦታ ማስያዝ አለብኝ የሚል እሳቤ ነበረኝ። ቦልድሊ እኔ በፖለቲካ ወደፊት ወደ መሪነት የመጣሁት አራተኛ ልጄ አራተኛ ዓመት የሜዲሲን ተማሪ ሆና ነው። ከዛ የእሷ ታላላቆች ሶስቱም ጥሩ ቦታ ላይ ስለነበሩ እኔ አሁን በዚህ መልኩ እስካሁን ከእናንተ ጋር ከሌላውም ኮሚዩኒቲ ጋር በዚህ መልኩ መጥቻለሁ። አሁን ግን አገሬን ማገልገል እፈልጋለሁና እህታችሁን ቴክ ኦቨር አድርጋችሁ ታስመርቃላችሁ ወይስ እኔን ትጠብቃላችሁ? እኔ በፖለቲካ ምክንያት አንድ ነገር ቢያጋጥመኝ፣ በእኔ ምክንያት አባቷ አንድ ነገር ቢያጋጥመው ምንድን ነው የምናደርገው የሚል ሁላችንም ተሰብስበን የቤተሰብ ዲስከሽን ነበረን። በቃ ተማምነን ምንም የሚያስፈልጋት ነገር ቢኖር እሷን ማስመረቅ ማስተማር የኛ ኃላፊነት ይሆናል ብለው ወንድም እህቶቿ ቴክ ኦቨር የማድረግ ብቃት ላይ ነበሩ። ከዛ በኋላ ደግሞ መኖር ብንታሰር የመጠየቅ ሌሎቹን ቤተሰብ የመከታተል የመኖር አንዱ በሌላው ላይ እንዴት ነው ተንጠልጥሎ ሳይጎዳ በእግራቸው መቆም ይችሉ በነበረበት ሰዓት ድስከስ አድርገን ነው ወደፊት የመጣሁበት። ቦልድሊ በአመራር ደረጃ በሶዴፓም እንደገና በመድረክም መድረክ ግንባር አንድ ላይ ነበርና መድረክ ላይም ሁለት ዙር ኦር ሶስት ዙር በምክትል ሰብሳቢነት እና በፋይናንስ ሄድ በውጭ ጉዳይ ሄድ እንደዚህ ሰርቻለሁና ወደዛ ስመጣ እነዚህ ዲስከሽኖች ነበሩ። ሳስበው እዚህ ላይ የቤተሰብ ተጽዕኖ ያለባት እናት ወደፊት ራሷን ለማምጣት በጣም ብዙ ዋጋ ያስከፍላታል። ይሄን አይቻለሁ። ሌላው ደግሞ ሴቶች ላይ አሁንም በሀገራችን ያለው ተጽዕኖ ለምሳሌ የምትኖርበት አካባቢ እንደ ወደ ዋና መሪነት ባትመጣ እንኳን ለምርጫ ብትቀርብ እጩ ሆና እንደዚህ ነገር እነዚህ በልጆቿ ፊት ወይም በህብረተሰቧ በባሏ በጓደኞቿ ፊት የሚያዋርድ አይነት ስድብ ሁሉ ይደርሳል ሴቶች ላይ። ይሄን ቶለሬት አድርገው እናቶቻቸው በዚህ መልኩ ሲሰደቡ ልጆች ደስ አይላቸው፣ ባሎች ደስ አይላቸው። ስለዚህ እናት ያንንም ይሰማታል። ከኢኮኖሚክ ባለፈ ሳይኮሎጂካሊም እንዲህ አይነት ቶርቺንጎች በእኛ ሀገር ኮንቴክስት አሉ ስላየሁ ማለቴ ነው። ትራንስፖርቴሽን እጥረት አለ። በሞተር የሚሄዱበት የሚቀሰቅሱበት ከሆነ ሲስተሙ ሄደው አንድ ጋር ቀስቅሰው አነጋግረው እስከሚመለሱ ሞተሮቻቸውን እስከነ ሾፌሮቻቸው ያስጠፋሉ፣ እንዳይጭኗቸው ያደርጋሉ። በእግር ለመሄድ ፊዚካል ቻሌንጅ ይኖራል። ይሄ ሁሉ ነገር ለሴቶች ወደፊት ለመምጣት አስቸጋሪ ነው። ይሄን አይቻለሁ። ግን በዚህ መልኩ ነው እኔም ያለፍኩባቸው መንገዶች እነዚህ ነበሩ። ግን የተሻሉ ኦፖርቹኒቲዎች ነበሩ። እኔ ቅድም እንዳስቀመጥኩ ቤተሰቦቼ፣ ልጆቼ፣ ባለቤቴ ተማምነሽ መኖር ይችላሉ ማኖር ይችላሉ ብለሽ የምታስቢበት ደረጃ ላይ ነበሩና ያ ጥሩ ባክግራውንድ ሆኖኝ ነበር። ያም ባይኖር ካልቆረጥን አይስተካከልም። 50% እና ከዛ በላይ ነን። ዋጋ ከፍለንም ወደዚህ መምጣት አለብን። ግን ቤዚካሊ ጎን ለጎን እናቶች እነዚህንም ስራዎች መስራት ይኖርባቸዋል። ልጆቻቸውን የማስቻል ስራዎችን መስራት ይኖርባቸዋል። በዛ ምክንያት ደግሞ የራሳቸውንም ሜሪት ሳይገሉ ማሳደግና ማብቃት ይኖርባቸዋል ራሳቸውን። እና ይህን ይመስል ነበር የኔ ጉዞ።
የሷ ድምጽ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ እየተዘጋጀ በየሳምንቱ ማክሰኞ ከምሽቱ 3 ሰዓት ከ10 እስከ 3 ሰዓት ከ40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድስ ኢንስቲትዩት ፎር ማልቲ ፓርቲ ዲሞክራሲ ጋር በመተባበር ከአውሮፓ ህብረት በተገኘ የገንዘብ ድጋፍ ይቀርብላቸዋል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። እንግዲህ አድማጮች ቀደም ብለን ከዶክተር ራሄል ባፌ ጋር ያደረግነውን ቆይታ ነው ያስደመጥኳችሁ። ከእንግዳይ ጋር በነበረን ቆይታ ዳጎስ ያለ ልምዶችንና ተሞክሮችን ሰምተናል። የሴቶችን ትርጉም ያለው የፖለቲካ ተሳትፎ ለማረጋገጥ ሁሉም ሰው ኃላፊነት አለበትና ሁላችንም የሚጠበቅብንን ማበርከት ይገባናል። ሴቷን ብቁ ሆና በውሳኔ ሰጭነትም ሆነ በፖለቲካው ዘርፍ ትርጉም ያለው ተሳትፎን ካደረገች የራሷን ጤና የምትጠብቅ ጤናማ ሴት፣ ልጆቿን ያለ ተጽዕኖ በምትፈልገው መልኩ መምራት የምትችል፣ የቤቷን ወጪና ገቢ በተመለከተ ያመነችበት ላይ ውሳኔን መስጠት የምትችል ብቁ ሴትን ማፍራት ይቻላል። ለዚህ ደግሞ ሁሉም ካጠገቡ ያለችን ሴት በማብቃት የድርሻውን መወጣት መጀመር የጉዞ መነሻ እንደሆነ ልንረዳው ይገባናል። የሙዚቃ ግብዣ አለኝ። ውበታስረሽኝ አምርሻ ሳይሽኝ ውበታስረሽኝ እንደዚህ ነው አልሽኝ ለቁንጅና ሰን ተገናኝተናል። በነገራችን ላይ የጾታ እኩልነትን ለማምጣት ሴቶች በማህበረሰቡ ከተሰጣቸው ሚና ባሻገር በሌሎች ዘርፎችም ጠንካራ ስራዎችን መስራት እንደሚችሉ ለማሳየት በርካታ ሴቶች ወንዶችም ጭምር ብዙ ውጣ ውረዶችን አሳልፈዋል። በሰሩት ስራ ሁሌም የምናነሳቸውና የምናስታውሳቸው በርካታ ጀግኖችም አሉን። ለዛሬ የመረጥንላችሁን የብርቱ ሴት ታሪክን እነሆ።
ወይዘሮ ስንቅነሽ እጅጉ ከእናታቸው ከወይዘሮ አዛለች ወልደ ጻዲቅና ከአባታቸው ከአቶ እጅጉ ወልደ ማርያም መጋቢት 19 ቀን 1948 ዓ.ም በአምቦ ከተማ ተወለዱ። የአንደኛ ደረጃ ትምህርታቸውን በአዲግራትና በአዲስ አበባ፣ የሁለተኛ ደረጃ ትምህርታቸውን በደብረዘይት አጠናቀዋል። በመቀጠልም በ1965 ዓ.ም አዲስ አበባ ዩኒቨርሲቲ በመግባት ኬሚስትሪ እስከ ሁለተኛ ዓመት ከተከታተሉ በኋላ ትምህርታቸውን አቋርጠው ወለጋ ግንቢ በመምህርነት በኢትዮጵያ መድኃኒት ፋብሪካና በቀድሞ ፓስተር ኢንስቲትዩት በመድኃኒት ምርመራ ሙያ በመሰማራት አገልግለዋል። ወይዘሮ ስንቅነሽ እጅጉ ያቋረጡትን ትምህርት ለመቀጠል አዲስ አበባ ዩኒቨርሲቲ በ1970 ዓ.ም በመግባት በ1972 ዓ.ም በኬሚስትሪ ትምህርት ቢኤስሲ ዲግሪ አግኝተዋል። ከ1972 ዓ.ም መጨረሻ ጀምሮ በማዕድንና ኤነርጂ ሚኒስቴር በጂኦሎጂ ጥናት ኢንስቲትዩት በጂኦኬሚካልና ሃይድሮኬሚካል ምርመራ በተለያዩ ክፍሎች ተመድበው ሰርተዋል። በመስኩ ያላቸውን እውቀት ይበልጥ ለማሳደግ ከ1979 እስከ 1980 በእንግሊዝ ሀገር ከኢስት አንግሊያ ዩኒቨርሲቲ በመግባት በአናሊቲካል ጂኦኬሚስትሪ የኤምኤስሲ ዲግሪ አግኝተዋል። ወይዘሮ ስንቅነሽ እጅጉ በአገር ውስጥና በውጭ ሀገር ልዩ ልዩ ስልጠናዎች ተከታትለዋል። ወይዘሮ ስንቅነሽ ከእንግሊዝ ሀገር እንደተመለሱ በማዕድንና ኤነርጂ ሚኒስቴር በጂኦሎጂ ጥናት ኢንስቲትዩት በውሃና ጂኦተርማል ምርመራ በቡድን መሪነት ከግንቦት 1988 እስከ 1990 ዓ.ም የጂኦሎጂ ጥናት ኢንስቲትዩት ዋና ላብራቶሪ መምሪያ ኃላፊ ሆነው ሰርተዋል። ከሐምሌ 1990 ዓ.ም ጀምሮ የማዕድንና ኤነርጂ ሚኒስቴር ምክትል ሚኒስትር ሆነው አገልግለዋል። ወይዘሮ ስንቅነሽ እጅጉ ባለትዳርና የሁለት ልጆች እናት ናቸው።
በየአካባቢያችን በየቤታችን ብዙ ጀግኖች አሉ። እናንተ አድማጮቻችንም የገሌ ታሪክ ቢቀርብ ብላችሁ ከሀገርም ከውጭም የምትጠቁሙት ካለ ደውላችሁ ወይም በአጭር የጽሑፍ መልእክት አሳውቁን። እኛ ለአድማጮች እንዲመጥን አድርገን እናሰማቸዋለን። ባልደረባዬን ስላቀረበልን ታሪክ ከልብ ነው ማመሰግነው። ወደ ዋናው ጉዳያችን ስንመለስ ሴቶች ትርጉም ያለው የፖለቲካ ተሳትፎ እንዲያደርጉና በውሳኔ ሰጭነቱም ላይ የአንበሳውን ድርሻ እንዲወስዱ ሁሉም ኃላፊነት አለበትና ኃላፊነታችንን በምንችለውና ሁኔታዎች በሚፈቅዱልን ሁሉ እንወጣ። ይህ ማለትም ለምሳሌ አጠገባችን ያለችን ሴት በማበረታታትና በመደገፍ፣ በተቻለሽ ስነ ልቦናዋን በመገንባት ያለብንን ኃላፊነት ግዴታም መወጣት እንችላለን። አንድን የተቋም መሪ እንደ ምሳሌ ብንወስድ መምራት የምትችልንና ብቁ የሆነችን ሴት እድሉን በመስጠትና እንድትመራ በማበረታታት የውሳኔ ሰጭነትን ሚና እንድትጫወት ሊያበቃት ይችላል። ይህ ደግሞ ከሁላችንም የሚጠበቅ ነውና ሁላችንም ሴቶች በፖለቲካው ላይም ሆነ የውሳኔ ሰጭነት ድርሻን እንዲጋሩ እናበረታታቸው፣ ከጎናቸው እንሁን። የእሷ ድምጽ የሬዲዮ ፕሮግራም ዘወትር ማክሰኞ በዚህ ሰዓት ማለትም ከ3:10 እስከ 3:40 ወደ እናንተ ይደርሳል። አዳምጡን፣ ደውሉልን፣ አስተያየታችሁን ስጡን። በነገራችን ላይ ለሁሉም ነገር መፍትሄ አለው። ሴቶች የሚገባቸው ቦታ ላይ እንዲደርሱ ለማድረግ ሁሉም የሴቶችን ጉዳይ ጉዳይ ነው ለማለት መፍትሄው ያለው በእጃችን ነውና ሁላችንም በጋራ ብንሰራ በአጭር ጊዜ ቀላል የማይባሉ ለውጦችን ማምጣት እንችላለን። እንግዲህ አድማጮች ሰዓታችን እየገሰገሰ ነው። ተመጥኖ የተሰጠን ሰዓት እየተገባደደ በመሆኑ መሰናበታችንም ግድ ነው። ሳምንት ግን ልክ ዛሬ በተገናኘንበት ሰዓት ለመገናኘት ቀጠሮ እንያዝ። ሳምንት ማለትም ማክሰኞ ምሽት ከ3:10 እስከ 3:40 ድረስ የእሷ ድምፅ የሬዲዮ ፕሮግራም ከቤታችሁ ይደርሳል። ሳምንት በሌላ ቅንብር እንጠብቃችኋለን። ሁሌም በኢትዮጵያ ሬዲዮ ላይ በዚህ ሰዓት ጠብቁን። ሳምንት ስንገናኝ
የትም ቦታ ላይ ብትቀመጭ የተሰጠሽ ነገር ኤኒታይም ስለሚወሰድ እርን ማድረግ ሴቶች በዋናነት ሜሪታቸውን ማሳደግ ብቁ ሆነው መገኘት ግዴታ ነው። ሴቶች በትምህርት ቤት ተጨማሪ ድጋፍ ኮታ አይፈልጉም። ዜይ ካን ሜክ ኢት ስለተከለከሉ ብቻ ነው እንጂ ሜንታሊ ያነሱ አይደሉም።
ይህንንና ሌሎች ቅንብሮችን ይዘን እንጠብቃችኋለን። ሳምንት እንገናኝ። እስከዛው እናንተ ለኛ መደወላችሁን እንዳትረሱ። የተንቀሳቃሽ ስልካችን ቁጥር 0977 110077 ነው። ደውሉ፣ አጭር የጽሑፍ መልእክትም ላኩ።
የሷ ድምጽ የሷ ድምጽ ሬዲዮ ፕሮግራም በኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ እየተዘጋጀ በዚህ ሳምንቱ ማክሰኞ ከምሽቱ 3 ሰዓት ከ10 እስከ 3 ሰዓት ከ40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድ ኢንስቲትዩት ፎር መልቲ ፓርቲ ዲሞክራሲ ጋር በመተባበር ከአውሮፓ ህብረት በተገኘ የገንዘብ ድጋፍ እየተዘጋጀ ወደ እናንተ ይቀርባል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። የሷ ድምጽ